ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ።
የህዳሴ ግድብ ጉዳይ የሰሞኑ የዋሽንግተን አጀንዳ ነበር። የኢትዮጵያ ባለሥልጣናት ጋዜጣዊ መግለጫ ሰጥተዋል።
ድርድር መካሄድ እንዳለበት የኢትዮጵያ ግልጽ የሆነ አቋም ነበረ። ይህንን የድርድር ሂደት አሁን እንድናስቀጥል ነው ስምምነት የደረስ ነው። በዚህ ደግሞ እኛም ደስተኞች ነን።
ከተከበሩ ፕሬዚደንት ትራምፕ ጀምሮ እሳቸውም ሁላችንንም ሁለት ሰው ከየሀገሩ አንድ ላይ አስቀምጠው የተለያዩ ጥያቄዎችን በማንሳት ጉዳዩን በትክክል ለመረዳት ጥረት አድርገዋል። ከዚህ ውስጥ እንደ ማሳያ መውሰድ የምፈልገው ግድቡ አልቆ አብረን ሪቫን እንቆርጣለን፣ እኔም ሪቫን ከእናንተ ጋር መቁረጥ እፈልጋለሁ የሚል የመጨረሻ አስተያየት ሰጥተዋል።
ሱዳንም እኛ ያቀረብነው ሀሳብ ፍትሐዊ በመሆኑ እነሱንም የሚጠቅም በመሆኑ ይህንኑ ደግፈው አጠናክረው ያቀረቡበት ነው።
የውጭ ጉዳይ ሚኒስቴር ገዱ አንዳርጋቸው፣ የውሃ መስኖና ኤሌክትሪክ ኃይል ሚኒስቴር ዶክተር ስለሺ በቀለ፣ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው።
በዚህ ምሽት ይዘናቸዋል። በስርዓተ ትምህርት ጉዳይ የሚናገሩ ባለሙያም አሉን።
ፍኖተ ካርታ መወያያ ዶኩመንት የወጣውን ነው ያነበብኩት። በአግባቡ አንብቤዋለሁ። በባለሙያዎች ነው የተሰራው። ጥናቱ የተጠናው በባለሙያዎች ነው። በሀገሪቱ የተሻሉ የተባሉት ምሁራን የተካፈሉበት ነው እና የባለሙያዎች ስራ መሆኑን አይቻለሁ። ከፍተኛ የሆነ አሃዛዊ መረጃ አለው። ያለውን ችግር በትክክል ያሳያል። የችግሩን ምንጭ ግን በትክክል ሊያሳይ አልቻለም።
ዶክተር አዳነ ካሳ ይባላሉ። ይዘናቸዋል። ከምሽቱ ዝግጅቶች ጋር አብረናቸው የምናመሸው ጽዮን ግርማና
ሶሎሞን አባተንን። እሁድ ጥቅምት 30 2012 ዓመተ ምህረት ጤና ይስጥልን ክቡራትና ክቡራን አድማጮች።
አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ከበደ ያሰማናል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በወልዲያ ዩኒቨርሲቲ በትላንትናው ምሽት በተማሪዎች መካከል በተቀሰቀሰ ግጭት 2 ተማሪዎች መገደላቸውን፣ ሌሎች ቁጥራቸው 10 የሚደርስ ተማሪዎች ደግሞ መቁሰላቸውን የዩኒቨርሲቲው ተማሪዎችና የዩኒቨርሲቲው ባለስልጣናት አስታወቁ። የመንግስት የመንስኤው ምንነት ለጊዜው ያለመታወቁን የዩኒቨርሲቲው ባለስልጣናት ይናገራሉ። የክልሉ ፖሊስ በበኩሉ የወንጀሉን መንስኤና የገዳዮችን ማንነት በማጣራት ላይ መሆኑን፣ የወንጀሉ ፈጻሚዎችን እንደታወቁም ሕግ ፊት እንደሚቀርበው አስታውቋል። ለዝርዝሩ መስፍን አራጌ ከደሴ ተከታዩን አድርሶናል።
የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ የደረሰውን ጉዳት ለአሜሪካ ድምጽ ሬዲዮ አስታውቀው ነበር።
ትናንት ከምሽቱ ከአራት ሰዓት ተኩል ጀምሮ በአምስት ባለችው ከኳስ ጨዋታ ዴስቲቪ ሲወጡ በተነሳች አለመግባባት ግጭት ተከስቷል።
በግለሰቦች
ተማሪዎች መካከል ግጭት ተከስቷል። በዚህ ምክንያት ሁለት ሰው ህይወቱ አልፏል። ሌሎችም ቀላል ጉዳት እና መካከለኛ ጉዳት የደረሰባቸው ሰዎች አሉ። እነሱ ኦልሬዲ ታክመው የተመለሱ አሉ። ቀላል ጉዳት እና መካከለኛ የደረሰባቸው የጸጥታ ኃይሉ ወደ ዩኒቨርሲቲ በመግባት ወዲያውኑ ችግሩ እንዲበር ተደርጓል። 5:10 አካባቢ ገብተናል። ወዲያውኑ ችግሩ እንዲበር ተደርጓል። የዩኒቨርሲቲው ማህበረሰብ ችግሩን ለመቅረፍ ከኛ ጎን ነበሩ። ሌላው የዩኒቨርሲቲው ማህበረሰብ አብዛኞቹ ሰላም ወዳዶች ስለነበሩ ኢቨን ዛሬ የተማሪ ተወካዮች ከኛ ጋር ውይይት በማድረግ ለግቢው ሰላም በጋራ እንደምንሰራ ስምምነት ላይ ደርሰን ተለያይተናል።
የወልዲያ ዩኒቨርሲቲ ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተፈራ አስናቀ ለአማራ ቴሌቪዥን በሰጡት መግለጫ በዩኒቨርሲቲው ከነበረው ሰሞናዊ የትብብር መንፈስ አንጻር የደረሰው ድንገተኛ ግጭት መንስኤ ለመናገር እንደሚከብድ ይናገራሉ።
መነሻው ይሄ ነው ብሎ በውል ማስቀመጥ ይከብዳል። ምክንያቱም መልክ ላይ የተፈጸመው ድንገተኛ ነው። ከዛ በፊትም ምንም አይነት ምልክቶችን የሚታይበት አልነበረም። ይልቁንም መልካም የሆነ ግንኙነት የነበረበት ሰሞኑን በሀገራችን የተከሰተውን የበረሃ አንበጣ ለመከላከል በሌላ ቦታ በመዝመት በጋራ በአንድነት የአካባቢ ማህበረሰብ የታደጉበት የተማሪዎች እንቅስቃሴ የነበረበት ነው።
በደረሰው ግጭት ድንጋጤና ግርታ ውስጥ መግባታቸውን የገለጹ ተማሪዎችም ነበሩ።
ምን ያተኮረ እንደሆነ ባይገለጽ ግን ብዙ ልጆች ስለተጎዱ ምናምን ጠዋት ሆስፒታል አይተናል። ከግቢ ወተን ስላለን አናውቅም። ከተማ ለሊት የወጣንን
ከዩኒቨርሲቲ ወታቸው ወደ ከተማ ወጣቸው
ቤተክርስቲያን አካባቢ።
አሁን ቤተክርስቲያን ውስጥ ነው ያላችሁት?
ግማሽ ተማሪ አለ፣ የወጣ ልጆች አለን። ያው
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ከአማራ ቴሌቪዥን ጋር በነበራቸው ቆይታ ጉዳቱን ያደረሱ ግለሰቦችን ማንነት ለይተው ለፍርድ ለማቅረብ ግብረ ኃይል መቋቋሙን ገልጸዋል።
ምርመራ ቡድን ተቋቁሞ የመለየት ስራ እየሰራ ነው። ያ በግልጽ የተጠናከረ መንገድ ይህን ጉዳይ የፈጸሙ አካላት ለሕግ ይቀርባል። በሌላ የምንደራደረው ጉዳይ አይደለም። ዩኒቨርሲቲዎቻችን የምርምር ተቋማትና የኢትዮጵያዊነት ሞዴሎቻችን ናቸው። ሰላም እንዲሆኑ እንፈልጋለን። የድንጋይ መወራወሪያ፣ የጸብ መጫሪያ፣ የሴራ ማሴራ እንዲሆኑ አንፈልግም። የምርምር ማዕከል እንዲሆኑ ነው የምንፈልገው። በዚህ ክልልም በፌዴራልም አቋም ተወስዷል። የሚማር ተማሪ ብቻ ነው እዛ ትምህርት ቤት የሚኖረው፣ የሚያስተምር አስተማሪ ብቻ ነው እዛ ማየት የሚፈለገው። ይህንን ተንተርሶ የክልሉ የጸጥታ ኃይል ከዩኒቨርሲቲው ማህበረሰብ ጋር ከመምህራን ጋር እና ከተማሪዎች አመራሮች ጋር እና ከአጠቃላይ ከተማሪው ጋር እንዲሁም ከወላጆች ጋር ሆኖ ከማህበረሰቡም ጋር ሆኖ የዩኒቨርሲቲዎችን ሰላምና ደህንነት ለመጠበቅ ከመቼውም በላይ ዝግጁ ነው። በዚህ እንቀጥላለን እና በመላው አማራ የሚገኝ ዩኒቨርሲቲ የመማር ማስተማር ሂደት በምንም መንገድ አይታወቅም። ተማሪውም ይህንን አውቆ እንዲቀጥል እንፈልጋለን። ይህንን አልፎ የሚሄድ ካለ የህግ የማስከበር ስራ እንሰራለን። ከአሁን በፊት እንደነበረው አይነት ነገር የምንቀጥልበት ሁኔታ አይኖርም።
ዩኒቨርሲቲው ባስተላለፈው መልእክት ለሟች ቤተሰቦች መጽናናትን፣ ጉዳት ለደረሰባቸው ማገገምን ተመኝቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው እናመሰግናለን። ለሟቾች ቅርበት ያላቸው መሆኑን ለአሜሪካ ድምጽ የኦሮምኛ ቋንቋ አገልግሎት ባልደረባችን ትጅቤ ሆራ በሰጡት አስተያየት ተማሪዎቹ ጥቃቱ የተፈጸመው ከተማሪዎች ማደሪያ ክፍል ነው ብለዋል። በሌላ ተያያዥ ዜና የግድያ ወንጀል ለዚሁ ተብሎ በተቋቋመ መርማሪ ቡድን እየተጣራ መሆኑን የአማራ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታወቀ። አስቴር ምስጋናው ጋዜጣዊ መግለጫውን ተከታትላ ተከታዩን አድርሳናለች።
ትናንት ከምሽቱ 5 ሰዓት አካባቢ በወልዲያ ዩኒቨርሲቲ በተማሪዎች መካከል በተፈጠረው ግጭት የሁለት ተማሪዎች ህይወት ሲያልፍ በ10 ተማሪዎች ላይ ደግሞ ከባድና ቀላል ጉዳት መድረሱን ተከትሎ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌትነት ይርሳው ማምሻውን ጋዜጣዊ መግለጫ ሰጥተዋል። የችግሩን ምንጭ ለማወቅ ራሱን የቻለ የምርመራ ቡድን ተቋቁሞ እየተጣራ ነው። በድርጊቱ ተሳትፈዋል የተባሉ አካላትም በቁጥጥር ስር እየዋሉ ነው ብለዋል።
አንድ ራሱን የቻለ የሚያጣራ ቡድን ተቋቁሞ እያጣራው ነው ያለ እና አጣርቶ ሲጨርስ ይፋ የሚደረግ ይሆናል። የተጠረጠሩ አካላት ግን በቁጥጥር ስር እየዋሉ ነው። የተያዙ አሉ፣ እየተፈለጉ ያሉ አሉ። በዋናነት ከተጠረጠሩ አካላትም ተሳትፏል የተባሉ አካላትም በተከታታይ በጸጥታ ኃይሎች ክትትል እየተደረገ እና እየተያዙ እንዳሉ መረጃው እንዲኖራችሁ ነው። የወልዲያ እና አካባቢው ነዋሪዎች እና ህዝቡም ግጭቱ ሲከሰት ወደ ከፋ ነገር እንዳይሄድ ተጨማሪ የሆኑ ችግሮች እንዳይከሰቱ ከጸጥታ መዋቅሩ ጋር በመሆን እና ከዩኒቨርሲቲ ማህበረሰብ ጋር በመሆን ያሳያቸው መልካም የሆኑ ነገሮች በዚሁ አጋጣሚ ምስጋና ለማቅረብ እንፈልጋለን።
ግጭቱ የተፈጠረው በተማሪዎች መካከል ወይስ ሰርገው በገቡ ኃይሎች ነው ተብለው ከጋዜጠኞች ለተጠየቁት ጥያቄ አቶ ጌትነት ሲመልሱ
በተማሪዎች መካከል የተደረገ እንደሆነ ሊታወቅ ይገባል። የብሔር ቅርጽ በማስያዝ የሚደረጉ እንቅስቃሴዎች ያው እርስ በርሳችን እንድንባላ፣ እርስ በርሳችን እንድንጣፋ የሚጥሩ አካላት የሚያደርጉት እንቅስቃሴ እንዳለ በግልጽ የሀገራችን ህዝቦችም ያውቃሉ።
ይህ በእንዲህ እንዳለ ዛሬ ማምሻውን የኦሮሚያ ክልል መንግስት ባወጣው መግለጫ በወልዲያ ዩኒቨርሲቲ የተፈጸመውን ድርጊት እንደሚያወግዝ ጠቅሶ በድርጊቱ የተሳተፉ አካላትን ከፌዴራል መንግስትና ከአማራ ክልል መንግስት ጋር በጋራ ሆኖ ለህግ እንዲቀርቡ እንደሚሰራ ገልጿል። ምክትል ፕሬዚዳንቱ አቶ ሽመልስ አብዲሳ በመግለጫቸው እንዳብራሩት የጥፋት ኃይሎች ዓላማ በህዝቦች መካከል መተማመን እንዳይኖር በማድረግ የህዝቦችን አብሮነት ማፍረስ መሆኑን ህዝቡ ተረድቶ ከስሜታዊነት እንዲወጣ አሳስበዋል። ምክትል ፕሬዚዳንቱ አክለው የኦሮሚያ ክልል ህዝብ ከሌሎች ክልሎች የመጡና በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎችን ደህንነት በመጠበቅና በመንከባከብ የጥፋት ኃይሎችን ሴራ ማክሸፍ አለበት ሲሉም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው አመሰግናለሁ። በሌላ ተያያዥ ዜና የትላንቱን የወልዲያ ዩኒቨርሲቲ ድንገት የሁለት ተማሪዎች ህይወት የጠፋበትና በሰላማዊ ተማሪዎች ላይ የተፈጸመ ድብደባ ያሉት የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ኦቢኤን ቴሌቪዥን ላይ በተነበበ መግለጫቸው አንዳንድ የፖለቲካ ፓርቲዎች በአቋራጭ ስልጣን ፍለጋ ህዝቡን እያስጨነቁ ይገኛሉ፣ በአሁኑ ወቅትም ሁኔታዎችን እየመረጡ ግጭት በማስፋፋት ላይ ይገኛሉ ሲሉ ከሰዋል። የፖለቲካ ፓርቲዎቹን ማንነት ግን በስም አልገለጡም። አድማጮች፣ የዚህን በሂደት ላይ ያለ ሁኔታ የተደረሰበትን ተጨማሪ መረጃዎች ይዘን በነገው ምሽት ስርጭታችን በስፋት እንመለስበታለን። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በትግራይ ክልል በሴቶች ላይ የሚደርሱ ወሲባዊ ጥቃቶችን በመቃወም በዛሬው ዕለት በመቀሌ የተጠራ ሰላማዊ ሰልፍ ተካሂዷል። ሰልፉን ያዘጋጁት በጎ ፈቃደኞች መሆናቸውም ተዘግበዋል። አድማጮች፣ የዚህንም ዘገባ ዝርዝር በነገ ምሽት ነው የምናቀርበው። በዛሬው ዕለት በሆንግ ኮንግ ሰልፈኞችን ለበበተን ፖሊስ አስለቃሽ ጢስ ሲተኩስ ከነበረበት ስፍራ አቅራቢያ ከነበረ ህንጻ አንደኛ ፎቅ ላይ የነበረ ተማሪ እንዴት ከህንጻው ተከስክሶ እንደተገደለ አሟሟቱን የሚያስረዳ ጥያቄ እየተነሳ ባለበት ፖሊስ ማብራሪያ እንዲሰጥ የሚጠይቅ አገራዊ ሰልፍ ለነገ ተጠይቋል። ለሟቾቹ ተማሪ መታሰቢያም የሸማ መብራትና የጸሎት ስነ ስርዓቶች ቀጥለዋል። በቅርቡ የተካሄደውን ብሔራዊ ምርጫ ተከትሎ ለሳምንታት በፖለቲካ ብጥብጥ እየተናጠች ባለችው ቦሊቪያ ሰላም እንዲመጣ የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የጸሎት ጥሪ አድርገዋል። አቡኑ በ2020 በመጪው ዓመት በሚጎበኙት ደቡብ ሱዳንም ለአንድነት የጸሎት ጥሪ አሰምተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
አመሰግናለሁ አሉላ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 በ25 በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 30 2012 ዓመተ ምህረት ምሽት ፕሮግራም ነው።
ትውልደ ኢትዮጵያዊው አሜሪካዊ የሕግ ባለሙያ ግርማይ ዘህላይ በዋሽንግተን ግዛት የኪንግ ካውንቲ ምርጫ አሸንፏል።
እግዚአብሔር እንዴት እንደሚወደኝ የደከምኩበት ሁለት ስራ ሰርቼ እግሬ ሁላ ተሰብሬ ወድቄ ይሄ ሁላ ድካሜ አይ ዶን ኬር በጣም ነው ደስ ያለኝ። ከልክ በላይ ከምገልጸው በላይ ነው ደስ ያለኝ።
የእንደራሴ ግርማይ ዘህላይ እናት ወይዘሮ አበባ አናጋውን ነው የሰማችሁት። በዚህ ምሽት አድምጧቸው። አሁን ወደ መጀመሪያው ቅንብር እንዝለቅ። የህዳሴ ግድብና የአባይ ጉዳይ በዓለም አቀፍ መድረክ።
የኢትዮጵያን የህዳሴ ግድብ በስምምነት ማጠናቀቅ፣ የግድቡን ውሃ መሙላትና ማንቀሳቀስ በሚቻልባቸው ሁኔታዎች ላይ ዋሽንግተን ዲሲ ላይ የተካሄደውን ስብሰባ ተከትሎ በውይይቱ ላይ የተሳተፉት የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ እንዲሁም በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በኤምባሲው ውስጥ ጋዜጣዊ መግለጫ ሰጥተው ነበር። በመግለጫው ላይ ሰለሞን አባተ ተገኝቶ ነበር። ከሚኒስትሮቹ ማብራሪያ እንነሳና ወደ ጥያቄና መልሱ እንዘልቃለን።
ወደዚህ ሀገር ሰሞኑን የመጣንበትን ዓላማና በውይይታችን የነበረውን ሂደት አነሳላቸዋለሁ። እዛ ላይ ተመስርቶ የሚነሱ ጥያቄዎች ካሉ በጥያቄዎች ላይ ተመስርተን ዶክተር ስለሺ አምባሳደርም እኔም ማብራሪያ እንሰጣለን። እንግዲህ ወደ ዩናይትድ ስቴትስ ኦፍ አሜሪካ የመጣ ነው በአሜሪካ መንግስት ጥሪ አድርጎልን ነው። የአባይን ግድብ በተመለከተ ከተለያዩ አካላት የሚነሱትን ሀሳቦች መሰረት በማድረግ እዚህ ተገኝተን የሶስቱም ሀገሮች ማለትም የኢትዮጵያ፣ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች፣ የውሃ ሚኒስትሮች እና የሚመለከታቸው አካላት በተገኘንበት ያለውን ሁኔታ እንድናስረዳና በዛ ላይ ተመስርቶ ደግሞ እዚህ ቀደም ተጀምሮ በተለያየ ምክንያት እየተጓተተ የነበረው ውይይት እንዲፋጠን ለማድረግ የአሜሪካ መንግስት በተለይም ደግሞ የገንዘብ ሚኒስትር ወይም ሴክሬታሪ ኦፍ ትሬዥሪ ናቸው እና የወርልድ ባንክ ፕሬዚዳንትም በስብሰባው ተገኝተው ውይይቶች አድርገን በዚህ መሰረት የተጓተተውን የድርድር ሂደት እንድናስቀጥል በሚያደርግ መንገድ ነው ስብሰባው የተጠራው። በዚህም መሰረት እዚህ መጥተን ውይይቶችን አካሂደናል። በውይይቱ ምንድን ነው ኢትዮጵያ በግድቡ ዙሪያ እያደረገች ያለውን እንቅስቃሴና ግድቡ ለኢትዮጵያ ያለው ኢኮኖሚያዊና ማህበራዊ ጥቅም ከዛም አልፎ ደግሞ ለጎረቤት ሀገራት ለሱዳንና ለግብጽም የሚኖረውን በጎ አስተዋጽኦ እና በዚህ ግድብ ላይ ያለንን አቋም ያስረዳንበት ሁኔታ ነው ያለው። ስራው እየተፋጠነ መሆኑንና ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች ከፍተኛ የሆነ ጥቅም የሚሰጥ መሆኑን ለማስረዳት እድል ያገኘንበት ነው። ከዚህ ጋር ተያይዞ የተለያዩ ብዥታዎች ነበሩ። እነዚህ ብዥታዎችን ለማጥራትና ትክክለኛው ገጽታ በእውነት ግንዛቤ እንዲያገኝ ለማድረግ ሞክረናል። ሌሎቹ ሀገሮችም ግብጽም ሱዳንም ያላቸውን ሀሳብ ለማስረዳት ጥረት አድርገዋል።
የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣
በመጨረሻ ላይ የደረስንበት ስምምነት ምንድን ነው? ከዚህ ቀደም የሶስቱ ሀገሮች ምናልባትም ላለፉት ዓመታት ሲያካሂዱት የነበረውን የድርድር እንቅስቃሴ እንደገና በተጠናከረ ሁኔታ እንዲቀጥሉበት፣ ይሄ በተለያየ መንገድ ይጓተት የነበረው ቀርቶ በመልካም ከበጎ ሁኔታ ተነስቶ ውይይቱ እና ድርድሩ እንዲካሄድ ለማድረግ ስምምነት የደረስንበት ሁኔታ ነው። ይሄ በኢትዮጵያ በኩልም የሚፈለግ ነው። በተለያየ ምክንያቶች ሲደነቃቀፍ አንዳንድ ጊዜ ደህና ሲሄድ፣ ሌላ ጊዜ ደግሞ ሲጓተት የነበረው ሁኔታ በተጠናከረ መንገድ ቀጥሎ ኢትዮጵያም ግድቡን የሰራችበትን ዓላማ በሚያሳካ መንገድና የኢትዮጵያን ሕዝቦች ተጠቃሚ በሚያደርግ ሁኔታ ግድቡ ውሃ በመያዝም ይሁን ውሃ ከያዘ በኋላ በሚኖረው የውሃ አጠቃቀም ሂደት ውስጥ ተገቢውን ጥቅሟንና መብቷን በሚያስከብር ሁኔታ እንዲሁም ደግሞ የታችኞቹ አገሮች የጎላ ጉዳት ሳይደርስባቸው ከግድቡ ተጠቃሚ የሚሆኑበትን ሁኔታ በሚፈጥር አግባብ ድርድር መካሄድ እንዳለበት የኢትዮጵያ ግልጽ የሆነ አቋም ነበረ። ይህንን የድርድር ሂደት አሁን እንድናስቀጥል ነው ስምምነት የደረስ ነው። በዚህ ደግሞ እኛም ደስተኞች ነን። ሌሎች ሁለቱ ሀገራትም ይህን ሁኔታ ድርድሩ መቀጠል እንዳለበት ስምምነት ላይ ደርሰናል። ይሄ አሁን ከኖቨምበር 15 ጀምሮ የመጀመሪያው ውይይት ይካሄዳል። በተመሳሳይ ይሄ የቴክኒካል ውይይቱ የቴክኒካል ድርድሩ ለአራት ጊዜ እንዲካሄድ ይደረጋል። ከዛ በኋላ ከተስማማን ተስማማን፣ ካልተስማማን ደግሞ ከዚህ ቀደም ሶስቱም አገሮ መሪዎች በተስማሙበት መሰረት ዲክላሬሽን ኦፍ ፕሪንሲፕል የሚባላለን በዛ መሰረት ወደ ሌላ መፍትሄ የሚሄድበት ሁኔታ ይፈጠራል ብለን ነው የምናምነው። ስለዚህ አሁን ትልቁ ያገኘነው ውጤት በዚህ ውይይት አንደኛ ኢትዮጵያ በአባይ ግድብ ላይ ማለት በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላት አመለካከት ይሄ ሁሉንም ተጠቃሚ በሚሆን መንገድ ማንንም አገር መጉዳት ዓላማ የሌላት መሆኑን፣ ነገር ግን ግድቡን የኢትዮጵያን ሕዝብ ከድህነት ለማውጣት እና ልማትን ለማፋጠን ታስቦ የተገነባ መሆኑን፣ ይሄ ደግሞ ማንኛውም የሚያስከትለው ከባድ ተጽዕኖ ካለ ያንን በድርድር በምክክር መፍታት የምንችልበት አቅጣጫ እዚህ ቀደም የተቀመጠ መሆኑና በዛ መሰረት ለመሄድ ዝግጁ መሆናችንን የገለጽንበትና ማብራሪያ የሰጠንበት፣ በሁለተኛ ደረጃ እየተጓተተ የነበረው የቴክኒካል የባለሙያዎች ውይይት ድርድር እንደገና እንዲቀጥል መደረጉ እንደ ውጤት የሚታይ ነው። ይሄ በሁለቱ ሀገሮች በሶስቱ ሀገሮች መካከል ያለውን ግንኙነት በበጎ እየተጠናከረ እንዲሄድ ለማድረግ የሚያስችል ውጤት ይኖረዋል ብለን ተስፋ እናደርጋለን። እንግዲህ በእኔ በኩል ያለው ለመነሻ ያህል ይሄ ነው። ጓደኞች የሚጨምሩት ነገር ካለ ያለዛ ደግሞ ጥያቄዎች ተነስተው በጥያቄዎች ላይ ማብራሪያ ይሰጣል ማለት ነው።
እንደምን ዋላችሁ፣ እንኳን ደህና መጣችሁ ይህንን ውይይት ለማድረግ። ክቡር አቶ ገዱ እንደገለጹት የመጣንበት ዓላማ ግልጽ ነው። በተደረገልን ጥሪ መሰረት ነው ህዳሴ ግድብን መሰረት ያደረገ እና ይሄ ውይይት በመሰረታዊነት እዚህም ያለውን ኮንፊውዥን በጥሩ ሁኔታ ያጠራ ለእኛ የማስረዳት እድል የፈጠረልን ነው። ከተከበሩ ፕሬዚዳንት ትራምፕ ጀምሮ እሳቸውም ሁላችንንም ሁለት ሁለት ሰው ከየሀገሩ አንድ ላይ አስቀምጠው የተለያዩ ጥያቄዎችን በማንሳት ጉዳዩን በትክክል ለመረዳት ጥረት አድርገዋል። ከዚህ ውስጥ እንደ ማሳያ መውሰድ የምፈልገው ግድቡ አልቆ አብረን ሪቫን እንቆርጣለን፣ እኔም ሪቫን ከእናንተ ጋር መቁረጥ እፈልጋለሁ የሚል የመጨረሻ አስተያየት ሰጥተዋል። ስለዚህ ይህንን ያለው ልዩነት አጥርታችሁ በትብብር መንፈስ እንድትጨርሱ፣ ይህንንም ለማድረግ ደግሞ አሁን ያለውን ሁኔታ የትሬዥሪ ሴክሬታሪው በሚመሩት ስብሰባ በፕሮሰሱ ላይ በተለይ ክቡር አቶ ገዱ እንደገለጹት የተደነቃቀፈ ያለውን የድርድር ሁኔታ በተገቢ ጥንቃቄና በተቻለ ፍጥነት መጠናቀቅ እንዲችል አቅጣጫ አይነት ለሰብሳቢው ሰጥተው በዛው መንፈስ ተወያይተናል። ውይይቱ የቴክኒካል ጉዳዮችን ያነሳ ሳይሆን በአብዛኛው የተጓተቱት ቀጣይ የቴክኒካል ውይይቶች ተጠናክረው እንዴት ይሄዳሉ የሚለውን የፕሮሰስ ላይ ትኩረት ያደረገ ነው።
የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ፣
አራት ስብሰባ ለምንድን ነው ትሉ ይሆናል። አራት ስብሰባ የተባለበት ምክንያት መጀመሪያ ባቋቋም ነው የሳይንቲስቶች እና ኢንዲፔንደንት ግሩፕ የስብሰባ ወይንም ደግሞ የምክክር የኔጎሽሽን ሂደት ውስጥ የወሰን ነው የዘጠኝ ስብሰባዎችን ማሟላት እና ቀሪውን አራት ስብሰባ አድርገን የቴክኒካል ውጤቱ የሚያመጣው እንዲቀርብ በአጠቃላይ በአገሮቻችን እንዲቀርብ ከሚል አኳያ ነው። ከዚህ ባሻገር በዚህ በቀጣይ በሚኖሩን አራት ስብሰባዎች የአሜሪካ መንግስትም ሆነ የወርልድ ባንክ ምንም የማደራደር ወይም አሸማጋይነት ሚና አይኖራቸው፣ ነገር ግን ፕሮሰሱ እንዲፋጠን እንደ ታዛቢ ተቀምጠው ጉዳዩን ይከታተላሉ ማለት ነው። በአጠቃላይ እንግዲህ ይሄ ለእኛ በጣም አስፈላጊ ሞመንተም የሚፈጥር ፕሮሰስ ነው። ከፕሮሰሱ ባሻገር በተለይ በእኛ በኩል ጥሩ ዝግጅት አድርገን ያለውን ሁኔታ አስረድተናል። ስለ ግድቡ ጠቃሚነት እንዴት አድርጎ ሶስቱንም ሀገሮች ሊጠቀም እንደሚችል በበቂ ሁኔታ አስረድተናል። ሱዳኖችም ከራሳቸው ፐርስፔክቲቭ የግድቡን ጥቅም ለፕሬዚዳንቱም ጭምር በበቂ ሁኔታ አብራርተዋል። ስለዚህ ይሄ የበለጠ ኮንፊደንስ እንዲፈጠር እና የዚህ የግድብ ግንባታም ሆነ የወደፊት የኦፕሬሽን ስራ በተሻሻለ መልኩ ጥሩ መስመር ይዞና ትብብርና ዊን ዊን ባለበት መንገድ እንዲቋጭ እድል የሰጠ ነበር ማለት ይቻላል። እዚህ ባጭሩ ለመጨመር የፈለግኩት ይህንኑ ነው። ተባለው ጥያቄዎች ካላቸው አንሱ።
ጥያቄዎች ካሉ
አመሰግናለሁ። ክቡራን ሚኒስትሮች፣ ክቡር አምባሳደር፣ በቅድሚያ ለዚህ መድረክ በቀጥታ ወደ ጥያቄ ከመግባቴ በፊት አንድ የታዘብኩትንና ማድነቅ የምፈልገውን ነገር ማንሳት ፈልጋለሁኝ። አጭር ቢሆንም የተናገራችሁት አሁን ብዙ ጊዜ የኢትዮጵያ ባለስልጣናት ክቡር ጠቅላይ ሚኒስትሩን ጨምሮ ለሕዝብ ንግግር ሲያደርጉ አማርኛ ያልሆኑ ቃላትን ይናገራሉ። በአማርኛ ለሚሰማ ወይም ለሚያቀርቡት ንግግርና ብዙ ጊዜ መልእክቶቻቸው በትክክል ላይደርሱ ይችላሉ አድማጭ ተመልካች ዘንድ። አሁን ከዚህ መድረክ ጠብቄ ነበር ብዙ የተደበላለቀ እንኩሮ ነገር ይሰማለሁ ብዬ። በጣም አመሰግናለሁኝ እና በዚሁ እንድትቀጥሉልን ሌሎችም ከዚህ ትምህርት እንዲወስዱ መጠየቅ እፈልጋለሁኝ። ይህንን መግለጫችሁን ሳይ ትናንትና ተስማምቶበታል የተባለ መግለጫችሁን ሳይ በ2008 ዓመተ ምህረት መጋቢት የተፈራረማችሁት ባለ10 ነጥብ የመርሆች መግለጫ ጭማቂ በሁለት አረፍተ ነገሮች የሰፈሩበት ነው ማለት ይቻላል። ሁሉም ነገር ጠቅለል ብሎ የተሰማበት ነው። ምን አዲስ ነገር አገኛችሁ ለመሆኑ ከዚህ ስብሰባችሁ? ሁለተኛ፣ ፕሬዚደንት ትራምፕ ሪበን ቆርጣለሁኝ ከማለት በተረፈ ትናንት አግኝታችኋቸው በነበረ ጊዜ ኦቫል ኦፊስ ውስጥ ምን አሏችሁ? ሶስተኛ፣ ክቡር ዶክተር ስለሺ ከዚህ በፊት ከቪኦኤ ጋር ባደረጉት አንድ ቃለ ምልልስ የቴክኒክ ሰዎች ተነጋግረው ተስማምተው ተግባብተው ከተለያዩ በኋላ ያ ስምምነታቸው በሌሎች ባለስልጣኖች ተበላሽቶ ይገኛል። በጥቅሉ በግርድፉ ነው ይሄንን የምለውና መረባበሽ የሚፈጠረውን በዚህ ምክንያት ነው። ለምን ጣልቃ ትገባላችሁ ሌሎች ባለስልጣናት በእነዚህ ባለሙያዎች ወይም በቀጥታ ጉዳዩ ላይ ድርድር እያደረጉ ባሉ ባለሙያዎች ውስጥ? ምናልባት ከግብፅም በኩል ከሱዳንም በኩል የሰማችሁት ነገር ካለ ብታነሱልን። ሶስተኛው ጥያቄ የዓለም ባንክ ምን ይሰራል እዚህ ስብሰባ ላይ? ከዚህ በፊት የዓለም ባንክ ተጠይቆ ግብፅም ስላልተስማማች ወይም የግርጌ ሀገሮች ስምምነት ያስፈልግ ስለነበረ የዓለም ባንክ ብድር እንዳልተገኘ የኢትዮጵያ ሕዝብ በራሱ መዋጮ እየሰራ ያለ ግድብ እንደሆነ ተገልጿል። ግብፅም ከዚህ በፊት የሆነ ሀሳብ አንጸባርቃ ነበረ የመሳተፍ ገንዘብም ደረጃ የኢትዮጵያ መንግስት አልተቀበለም እንጂ። የዓለም ባንክ አሁን አቋሙ ምንድን ነው? በዚህ ስምምነታችሁ በትናንትናው የጋራ መግለጫችሁ ላይ ኦፕሬሽን የሚል ቃል ሰፍሯል። ግድቡን ማንቀሳቀስ ማለት ነው። ተመሳሳይ ቃል በ2008 የመርሆች መግለጫ ላይ በአንቀጽ 5 ሰፍሯል። ማንቀሳቀስ ወይም ኦፕሬሽን ማለት ምን ማለት ነው? ሌላኛው በግል ዶክተር ስለሽን የሚመለከት ጥያቄ ከዚህ ስምምነትና ከዚህ ንግግር ውጪ የሆነ ነው። በቀጥታም እርስዎ ስላሉ በዚህ ድርድርም ውስጥ እንደ ባለሙያም ሰሞኑን ሲወራ የምንሰማው ነገር አለ፣ ስራውን ለመልቀቅ እያሰቡ ነው ወይም መንገድ ላይ ኖት የሚል ነገር ተሰምቷልና ምን ያህል እውነት ነው? የሚለቁ እስከሆነ ለምንድን ነው የሚለቁት? ተከታይ እድሎችን ሳገኝ ደግሞ ሌሎች ጥያቄዎችን ይዤ መለሳለሁ። አመሰግናለሁ። ሰሎሞን አባተ ነኝ ከአሜሪካ ድምፅ።
በጣም እናመሰግናለን። እንግዲህ ይሄ ድርድሩ እንዳይሳካ የሚያደርጉ ነገሮች የተለያዩ ሀሳቦች ሊኖሩ ይችላሉ። ነገር ግን ግልጽ መሆን ያለበት በዚህ በኢትዮጵያ ታላቁ ህዳሴ ግድብ ላይ እና ከእሱ ጋር ተያያዥ በሆኑ ጉዳዮች ላይ ተደራድሮ ከመቋጨት ውጭ ሌላ አማራጭ የለም። እኛ ግድብ እየሰራ ነው። የምንሰራው በራሳችን መሬት ላይ የራሳችንን ውሃ ለመጠቀም ነው። ይሄ ማንም ሊከለክል የሚችል እንትን የለው። ነገር ግን ይህንን በምንሰራበት ጊዜ ከግድቡ በታች ያለው ሀገሮች ተጠቃሚ መሆናቸውን ማለት የማይጎዱ ሲግኒፊካንትሊ እያለ ነው እንትኑ ስምምነታችን ላይ ነው። የጎላ ተጽዕኖ ወይም ጉዳት እንዳይደርስባቸው በምክክር መስተካከል ያለባቸው ነገሮች መስተካከል ይኖርባቸዋል። ከዛ በተረፈ ድርድሩ ውይይቱ ንግግሩ በሙሉ የኢትዮጵያን ግድብ የመገደቡን ወይም ደግሞ ከግድቡ ሙሉ ተጠቃሚነትን ጥያቄ ውስጥ የሚያስገባ ምንም አይነት ንግግር በዛ ውስጥ የሚኖርበት ሁኔታ አይኖርም ማለት ነው። ቢመጣም የሚቀበለው ነገር የለም። ስለዚህ የበለጠ በትብብር ላይ የተመሰረተ እናደርገው። ለሱዳንም ይሄ በጣም ትልቅ ጥቅም ይዞ የመጣ ግድብ ነው። ለግብጽም በተመሳሳይ በእኛ እምነት የሚጠቅም ነው እንጂ ጉዳት አለው ብለን አናምንም። ከጉዳት ጋር ምናልባት የሚያመጡ ካሉም ሳይንሳዊ በሆነ መንገድ ተተንትኖ ተጠንቶ መፍትሄ ሊቀመጥለት የሚችል ነው ብለን እናምናለን። ለዛ ነው አሁን በማንኛውም የቴክኒክ የባለሙያዎቹ የቴክኒክ ውይይት ላይ ኢትዮጵያ ብዙ ስጋት የሌላት። እኛ እንወያይና እንቋጨው። ታችኞቹን አገሮች በጎላ መንገድ ጉዳት የሚያስከትል ነገር ካለ ተመካክለን ማስተካከል እንችላለን። ስለዚህ ለዚህ ምንም አይነት ወደኋላ እንደ ወደፊት የምንለው ነገር የለም የሚል ጠንካራ የሆነ አቋም ነው ያለ። ይህንን ተጻሮ ድርድሩን በማጓተት የሚንቀሳቀሱ አካላት ካሉ ምንም የሚያመጡት ተጽዕኖ የለም በግድቡ ላይ ማለት ነው። በእኛ በኩል ምንም አይነት ተጽዕኖ ሊመጣ አይችልም። ምክንያቱም እኛው ራሳችንን የምንገነባው ከሌላ አካል ጋር የተያያዘ የለውም። የኢትዮጵያ ሕዝብ እያንዳንዱ አዋቶ የሚገነባው ግድብ ስለሆነ የሚደርስበት ተጽዕኖ ይኖራል ብለን አናስብም። የሚሻለው ለሶስቱም ሀገሮች የሚሻለው ተደራድሮ በጉዳዩ ላይ ስምምነት በመድረስ ከግድቡ የሚገኘውን ጥቅም አሟጠው በአግባቡ ለመጠቀም የሚያስችል ስራ መስራት ነው የሚጠቅመው ብለን ነው የምናስበው። እኛ እነዚህ የመርሆች መግለጫ የተጠቀሰው ትናንትና ስምምነት ላይ የደረስንበት ምንድን ነው በ2008 የሶስቱም ሀገር መሪዎች የፈረሙት የጋራ ስምምነት አለ። ያ ምንድን ነው? እነዚህ በቴክኒክ ግድቡን እንዴት ውሃ መሙላት፣ አንድ ጊዜ ውሃውን በማቆም ታችኞቹ ሀገሮች የሚጎዱበት ሁኔታ እንዳይፈጠር ነው ይሄ ውይይት እና ግድቡን እንዴት መሙላት ይቻላል፣ ግድቡ ከተሞላ በኋላ ደግሞ ውሃ የሚለቀቀው እንዴት።
የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው
በዛ አጋጣሚ ድርቅ የመሳሰሉት ያልተጠበቁ ነገሮች ቢያጋጥሙስ ምን ይሆናል የሚሉትን ጉዳዮች ግልጽ ለማድረግ ነው ይሄ ድርድር የሚያስፈልገው። ማለት እየተካሄደ ያለው ድርድር ይሄ ነው። ስለዚህ አሁን ትናንትናም ስንስማማ ምንድን ነው የተመለሰው? ልክ በ2008 በተስማማ ነው መሰረት ያ ድርድር ሙያተኞቹ ከሶስቱም ሀገሮች የተወጣጡ ናቸው። 5 ከኢትዮጵያ፣ 5 ከግብጽ፣ 5 ከሱዳን። እነዚህ ባለሙያዎች አሁንም ተወያይተው ሳይንሳዊ በሆነ መንገድ መፍትሄ እንዲያቀርቡ ነው ስምምነት የተደረሰው። ያ ተጓቶ የነበረውን ማስቀጠል ነው ማለት ነው። እና በዚህ ላይ የመጣ ለውጥ የለም ማለት ነው። አዲስ ነገር የለም፣ አዲስ የተጨመረ ነገር የለም። እየተጓተተ ያለው ውይይት ድርድር ተጠናክሮ እንዲቀጥልና በአፋጣኝ እንዲቋጭ የማድረግ ስምምነት ላይ ነው የደረስ ነው። አዲስ ነገር የለውም። አዲስ ነገሩ እኛው ከዛው እርስ በርሳችን ሶስታችን ተነጋግረን ልንጨርሰው የምንችለውን ጉዳይ እየተጓተተ ነው በሚል በተለያየ መንገድ ሲነገር የነበረውን ጉዳይ የአሜሪካ መንግስት ይህንን ውይይታችሁን አፋጥኑ ብሎ በዚህ ጉዳይ ላይ ከእኛ ጋር መመካከር መጀመሩና በሌላ መልኩ እንደገና ደግሞ የዓለም ባንክና የአሜሪካ መንግስት በታዛቢነት ውይይቱን ሲካሄድ ሙያተኞቹ ሲወያዩ ሲደራደሩ ታዛቢ ሆነው መገኘትና ሁለቱ የአሜሪካ መንግስትና የዓለም ባንክ ሶስቱ ሀገሮች ተወያይተው ተደራድረው እንዲቋጩ ካላቸው ፍላጎት በሚመነጭ ሁኔታ መገኘታቸው ካልሆነ በስተቀር ታዛቢ መሆናቸው ካልሆነ በስተቀር ሌላው በሙሉ የተነጋገርንበት ፕሮሲጀር ነው። እንግዲህ የተነጋገርን ያ የአካሄድ ሂደት መልሶ ያንኑ ነው የሚደግመው ማለት ነው። ባለፈው የሄድንበትን ማስቀጠል ነው። ሌላ አዲስ ነገር የለው። ሌላ ፕሬዚዳንቱ ያነሱልን ጥያቄው ምንድን ነው? ይሄ ግድብ ታችኞቹን ሀገሮች ምን ያህል ይጎዳቸዋል? ምንስ ጥቅም አለው የሚል ነው ጥያቄ ያነሱት አንደኛው። ሁለተኛ ኢትዮጵያ ለምን ሌላ የኃይል አማራጭ ማለት የኃይል ምንጭ የሚሆኑ ሌሎች አማራጮችን ለምን አልተጠቀመችም ከዚህኛው ጋር በተያያዘ ነው። የመጀመሪያው ጉዳይ በተመለከተ ከጥቅም አኳያ ሱዳን ሙሉ በሙሉ በዚህ ግድብ ተጠቃሚ ነኝ የሚል ሀሳባቸውን ያቀረቡት ምንድን ነው? ይሄ ግድብ ሱዳንን በየአመቱ የሚያጠለቀልቃትን ጎርፍ የሚከላከል መሆኑን፣ ሁለተኛ ክረምት በሚሆንበት ጊዜ ብዙ ውሃ አለ፣ በጋ ሲሆን አነስተኛ ውሃ ነው ያለው። ነገር ግን ይሄኛው ግድቡ በመሰራቱ ምክንያት አመቱን በሙሉ የተመጣጠነ ውሃ እንዲፈስ ያደርጋል። ሱዳን ግድቦቿ የተስተካከለ ኃይል እንዲያመነጩ እንዲሁም ደግሞ የመስኖ ልማትን ለማስፋፋት ትልቅ ጥቅም ይዞ የመጣ ግድብ መሆኑን፣ በሶስተኛ ደረጃ ከዚህ ግድብ የሚመነጨው ኃይል ለኢትዮጵያ ብቻ ሳይሆን ሱዳን ከኢትዮጵያ ገዝታ ለመጠቀም የሚያስችላት መሆኑን እና ከፍተኛ ጥቅም ያለው መሆኑን ነው ማብራሪያ እዛ ላይ የሰጡት። እንደዚሁም በግብጽ በኩል ደግሞ ትልቁ እንትን ውሃውን በሙሉ አሁን አንዱ እኛም የጠቀመን ብለን የወሰድ ነው ይሄ ግድብ ውሃውን በሙሉ ይዞ አስቀርቶ የታችኞቹን ሀገሮች ግብጽን እንደሚጎዳ አድርገው ነው ያቀረቡት። እኛ አላማችን ውሃ የመያዝ አይደለም፣ አላማችን ኃይል ማመንጨት ነው። ይሄ ውሃ አመቱን በሙሉ ይፈሳል ማለት ነው። ኃይል ማመንጨት ስለሆነ አላማችን። እንደገና ደግሞ ከግድቡ በታች የመስኖ የሚሆን ሰፊ መሬት የለንም እኛ ዋነኛው ኃይል ማመንጨት። ስለዚህ ኃይል ማመንጨት የታችኞቹን ሀገሮች የሚጎዳበት ወይም ውሃ የሚያስቀርበት ሁኔታ የለም። ኢትዮጵያም የራሷን የውሃ ድርሻ ከራሷ ሀብት የመጠቀም ሁኔታ እንጂ። ይሄ አንደኛው እንትን። ሁለተኛው ጥያቄን በተመለከተ ኢትዮጵያ አሁን የኃይል ምንጭ አድርጋ ልትጠቀምበት የምትችለው ከውሃ ሀብቷ ነው። ያለን ሪሶርስ ልንሰራው የምንችል ይሄ ስለሆነ በዚህ ላይ መመስረታችንን እና ይህን ግድብ ለመገንባት የኢትዮጵያን ሕዝብ የኤሌክትሪክ ተጠቃሚ ለማድረግ ያለመ መሆኑን በሚገባ አብራርተንላቸዋል። በዚህም የተሻለ ግንዛቤ ተፈጥሯል ብለን ነው የምናስበው። እንደገና ደግሞ ጉዳቱ ከመጠን በላይ የተጋነነ በግድቡ ላይ በተለያየ መንገድ እንዲገነዘቡ ተደርጎ የተሰራ አለ። እኛ በዚህ አጋጣሚ ተጠቅመን የግድቡን ለታችኞቹ ሀገሮች የተጋነነ እንደሚባለው ጉዳት የሚያስቀር ወይም ደግሞ ለግብጽ ውሃ የሚያስቀር አይነት ተደርጎ መታየት የሌለበት መሆኑን በትክክለኛው እውነቱን በመናገር ለማስረዳት የሞከርንበት ነው። ዓለም ባንክ ምን ይሰራል የሚለው ምንድን ነው? እንግዲህ የአሜሪካ መንግስት በተለይም ፕሬዚዳንቱ ዓለም ባንክ ካለው የረጅም ጊዜ ከውሃ ጋር በተያያዘ ባለው ልምድ ይህንን አይነቱ ሁኔታ ቢታዘብ የተሻለ ሊሆን ይችላል ብለው አስበው ሊሆን ይችላል ብለን ነው የምንገምተው። ከዛ በተረፈ እኛ የተለየ ፍላጎት ወይም ደግሞ ዓለም ባንክ ታዘበም አልታዘበም በእኛ እምነት ይህንን ነገር ሶስቱ ሀገሮች ተደራድረው ተነጋግረው መፍታት የሚችሉ ነው ብለን ነው የምናምነው። ደግሞ ማድረግም ይቻላል ብለን እናምናለን። በጎ ፈቃደኝነት እስካለ ድረስ የሚያስቸግር ነገር የለውም።
የሚቀጥሉት ነገር አለ ከዓለም ባንክ
እንግዲህ እዚህ በታዛቢነት ምንድን ነው እኛ በጣም ግልጽ የሆነ ማለት ትራንስፓረንት የሆነ አቀራረብ ነው ያለን። ሁሉ ነገራችን ግልጽ ነው። እንደገና ደግሞ የምንከተለው መርሁ ምንድን ነው? ፍትሐዊ የሆነ በእኩልነት ላይ የተመሰረተ የውሃ አጠቃቀም እንዲኖር ነው የምንፈልገው። ይህንን የተመለከተ ነው የቴክኒክ ውይይቱም ድርድሩም የሚካሄደው። ይህንን ማንም ቢመለከተው ቢታዘበው ችግር ይኖረዋል ብለን አንገምትም። ይልቁንም እኛ እንደ መልካም አጋጣሚ የወሰድ ነው ምንድን ነው እኛ የያዝነው ፍትሐዊ የሆነ ጥያቄ አካሄዳችንም ሌላን መጉዳት ሳይሆን ለራሳችን የመጠቀም እግር መንገድ ተያይዞ የማደግን አላማ ይዘን ስለሆነ እየሰራ ነው ያለ ነው። እንደ ወርልድ ባንክ አይነቶቹ ታዛቢ ቢሆኑ የበለጠ ኢትዮጵያ ያላትን ፍትሐዊ የሆነ አቋም፣ ፍትሐዊ የሆነ ጥያቄ ሚዛናዊ ተያይዞ ተደጋግፎ በትብብር ለማድረግ ያለንን ፍላጎት ሊገነዘቡ ይችላሉ ብለን እናምናለን። ስለዚህ መሳተፋቸው ለእኛ እንደ በጎ ነገር ነው የተመለከትነው በዚህ ታዛቢ መሆናቸው። ይልቁንም የኢትዮጵያ አቋም ያልሆነውን በተዛባ መንገድ ሊገልጹ የሚንቀሳቀሱ አካላትን ትክክል እንዳልሆነ የሚታዘብ አካል መኖሩ እኛ በያዝነው ፍትሐዊ የሆነ አቋም ምንም አይነት ወዳና ወዲህ የማይዘባ አቋማችን ሌሎቹ አካላትም ግልጽ እየሆኑ ቢሄዱ ለቀጣይ ጥቅም ይኖረዋል ብለን እናስባለን። ና በዚህ መንገድ ነው ለመሄድ እያሰብ ነው ያለ ነው። ይሄ ኦፕሬሽን የሚባለው የግድቡን ውሃ አጠቃቀም ማለት ውሃው ኃይል በሚያመነጭበት ጊዜ ያን ግድቡን እንዴት ነው ውሃ የሚለቀቀው? ምናልባት ዶክተር ሰሸዋላ ዘርዘር አድርጎ ቴክኒካል ያለውን ነገር እንትልል ይችላል። ነገር ግን ይህንን ግድብ ኢትዮጵያ ናት የሰራችው፣ የምትጠቀምበትም ኢትዮጵያ ናት። ይሄ ኃይል በሚያመነጭበት ጊዜ ያኔ ጥቅም ላይ በሚውልበት ጊዜ የተያዘው ውሃ ከታችኞቹ አገሮች የሚኖርን ግንኙነት በውሃ አጠቃቀም ላይ እንዴት ነው ማኔጅ ሊደረግ የሚችለው የሚለውን ነገር ለመመለስ ነው እንጂ ግድቡን በመክፈት በመዝጋት በዛ የተመለከተ ሌሎቹ ሀገሮች ኢንቮልቭመንት ወይም ደግሞ በዛ ውስጥ ይኖራቸዋል ማለት አይደለም። ግድቡ ውሃ በሚለቀቅበት ጊዜ፣ ኃይል በሚያመነጭበት ጊዜ ያኔ ከታችኞቹ ሀገሮች የውሃ አጠቃቀም ጋር እንዴት ነው ተዛምዶ ምን ነው የሚሆነው? እንደገና ከተፈጥሮ ጋር የተያያዘ ጉዳይም አለው። ለምሳሌ ድርቅ ቢሆን እንዴት ነው ለታችኞቹ ሀገሮች ውሃ? ኢትዮጵያ ሁሉንም ውሃውን ይዛ ነው የምትቀመጠው? ወደ ታችኞቹ ሀገሮች እንዴት ነው የሚፈሰው? ምን ያህል መጠን ነው? እንዲህ አይነቶቹን ቴክኒካሊ ምላሽ የሚያገኙበት አሰራርን የተመለከተ ነው። በእኔ በኩል እነዚህ ናቸው። ዶክተር ስለሽ
ጋዜጣዊ መግለጫው ከጥቂት ሰከንዶች በኋላ ይቀጥላል። አብራችሁን ቆዩ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል።
በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ሰሞኑን ዋሽንግተን ዲሲ ላይ ከተካሄደው በህዳሴ ግድብ ጉዳይ ላይ ከተነጋገረው የኢትዮጵያ የሱዳንና የግብፅ የዩናይትድ ስቴትስ እና የዓለም ባንክ ከፍተኛ ባለስልጣናት ስብሰባ በኋላ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው፣ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለና በዩናይትድ ስቴትስ የኢትዮጵያ አምባሳደር አቶ ፍጹም አረጋ የሰጡትን ጋዜጣዊ መግለጫ ነው እየሰማችሁ ያላችሁት። ወደ ተከታዩ ክፍል አሁን እንሸጋገራለን። ዶክተር ስለሺ በቀለ ይናገራሉ።
ብዙዎቹም ነካክተዋል፣ ግን ለማጠናከር ያህል ከሶስቱ ሀገራት ሌላ ድርድሩ የት ነው የሚካሄደው? ድርድሩ የሚካሄደው በሶስቱ ሀገሮች የመጀመሪያው ኖቬምበር 15 ብለን የያዝነው በጋራ ትናንትና ወደ ህዳር የመጀመሪያ ሳምንት ውስጥ ማለት ነው አዲስ አበባ ላይ ነው የሚካሄደው። ይህን የምናደርገው ሁልጊዜ ተራ በተራ ነው። ከአዲስ አበባ ቀጥሎ ካይሮ፣ ከካይሮ ቀጥሎ ካርቱም፣ አራተኛው ደግሞ ዞሮ አዲስ አበባ የሚሆን ነው የሚሆነው። ይህንን እስከ ጥር የመጀመሪያው ሳምንት ድረስ የምናጠናቀቀው ነው የሚሆነው። እንግዲህ በዚህ መልክ ነው። አንቀጽ 10 ቢመጣ የሚመጣው ምንድን ነው የሚል አንቀጽ 10 የተቀመጠ ማዕቀፍ ነው። አገሮቹ ያው በዚህ ፕሪንሲፕል እየተገዛን 10 ነጥቦች የያዙ ፕሪንሲፕሎችን ይዞ ወደ በቂ ስምምነት ህዳሴ ግድብን የመሙላት ሂደት፣ የኦፕሬሽን ሂደት እንደዚሁም ደግሞ በቀጣይ ስለ ናይል ውሃ አጠቃቀም የሚያመላክቱ ያው በእንግሊዝኛ የተጻፉ ነገሮች ናቸው። ኖ ሲግኒፊካንት ሃርም ጉልህ ተጽዕኖ በማያመጣ መልኩ ከሚል አኳያ ኢኩዊታብል ዩቲላይዜሽን ሁሉም የተፋሰሱ ሀገራት ተመጣጣኝ በሆነ መልኩ መጠቀም እንዲችሉ የሚያደርግ የትብብር ሁኔታን ወይም ኮኦፕሬሽንን ሁሉም ተጠቃሚ የሚሆንበት ወይም ዊን ዊን የሆኑ ፕሪንስፕሎችን አካተው መሪዎቹ ሶስቱ ሀገር መሪዎች ካርቱም ላይ የተፈራረሙት ሪፈር ለማድረግ ነው ወይም እሱን ለማጣቀስ ነው። እና እዚህ ላይ አንቀጽ 10 ይሁን አንቀጽ 5 ወይም ሌሎች አንቀጾች እንደ አስፈላጊነቱ በሚፈለግበት ጊዜ ስራ ላይ ይውላሉ። አሁን ያለንበት ሁኔታ እንግዲህ በ9 ስብሰባዎች በቴክኒካል ውይይት ያሉትን ችግሮች ሙሉ በሙሉ እንፈታለን የሚል እምነት ይዘን ነው ስንሰራ የቆየነውም። በዚሁ እምነት ነው የምንቀጥለው። አንቀጽ 10 ምንም አዲስ ነገር አይደለም። የሚፈልገው ነገር የተገኘውን ውጤት ስምምነት ከሌለ ወደ መሪዎች ማቅረብ ወይንም ደግሞ ሚዲየተር የመፈለግ ነው። ያንን የሚያደራድር ፋሲሊቴት የሚያደርግ መፈለግ ወይም ደግሞ በአማራጩ መሪዎች ጉዳዩን እንዲያዩት የማድረግ ነው። ወደ አደራዳሪ የመሄዱ ጉዳይ የሶስቱም ሀገሮች ይሁንታን የሚጠይቅ ነው በዛ ውስጥ ተጽፎ ያለው። ስለዚህ አንቀጽ 10 ማንንም አይጎዳም፣ ሁላችንም ተስማምተን የፈረምንበት ነው። እንደ አስፈላጊነቱ ስራ ላይ ይውላል ነው። ይሄ እንግዲህ ይሄ አሁን የያዝነው የድርድር ሁኔታ እኛ ግድባችንን እየሰራን ነው። ውሃ ለመያዝ ለመጪው የክረምት ወቅት ቀጠሮ ይዘናል። ስለዚህ ያ ከመድረሱ በፊት ውጤት ላይ መድረስ በተለይም እስከ ጥር የመጀመሪያው ሳምንት ድረስ ውጤት ላይ ካልደረስን ደግሞ በጣም አስቸጋሪ ለመስማማት አስቸጋሪ የሆኑ ጉዳዮች ካሉ እነኛን ጉዳዮች በተቀመጠው የመርህ ስምምነት መሰረት መፍትሄ ለማምጣት ነው። መሪዎች ሊወስኑበት ይችላሉ ወይም አደራዳሪ ሊመረጥ ይችላል። ይህ እንግዲህ በጋራ በሚደረግ ስምምነት ነው። በዚህ ውይይት ልንነግራችሁ የምንፈልገው ሌላው ነገር በግብጽ በኩል አሁኑኑ አደራዳሪ እና ፋሲሊቴሽን ይቀመጥልን ብለው ጥያቄ አቅርበዋል። ይሄ ሊሆን እንደማይችል አስረድተን በዛው ልክ ተግባብተን ነው ያንን የፕሬስ ኮንፈረንስ የተሰጠው።
የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ፣
ስለዚህ የጀመርነው የቴክኒካል ድርድር ይቀጥላል። 4 ድርድሮች ይቀሩናል። 4ቱ ድርድሮች ሲጠናቀቁ ሁኔታውን የምንገመግመው ነው የሚሆነው ማለት ነው። ስለዚህ ቀጣይ ድርድሮች እንደ ስጋት የሚታዩ አይደሉም፣ ግን እንደ ስጋት ሊመጡ የሚችሉ ነገሮች ይኖራሉ። ያው በተለመደው መልክ አይሄድም ብለን እንገምታለን። ምክንያቱም አሁን ታዛቢም አለ። በፊት ውይይቱን ተወያይተን ደክመን ሌሊትም ሁሉ ቁጭ ብለን ጥሩ ውጤት ላይ ከደረስን በኋላ የምናየው የነበረው ጸባይ አንፈርምም፣ ሚኒቱ ላይ አንፈርምም የመሳሰሉት ወደኋላ የሚያስኬድ ነገሮች፣ የተዛቡ ነገሮች ነበሩ። ተመሳሳይ ነገር ሊመጣ ይችል ይሆናል፣ ግን ቁጭ ብሎ የሚታዘበው ደግሞ መኖሩ ያንን እኛ እንደ በጎ ሁኔታ በጎ አስቻይ ሁኔታ አድርገን ነው የምንወስደው ማለት ነው። ሰለሞን የጠየቀን ያው አማርኛ ያልሆኑ ቃላት አለመጠቀማችን አፕሪሺሽን ወይም ደግሞ ማድነቅህን እኛም እንሞክራለን፣ ግን አንዳንዶቹ እዚህም ውስጥ ብንጠቀም ትክክለኛ ትርጉም የማይሰጡ የቴክኒካል ጉዳዮች አሉ አልፎ አልፎ እነሱ ለዛ ነው። ስለዚህ በመርሆች ስምምነት ያስሩ ነጥቦች እንደ ጭማቂ ሳይሆኑ ከመርሆች ስምምነት አምስተኛውና 10ኛው ናቸው እዚ ላይ በአሁኑ ጎልተው የወጡት የጋራ አጠቃቀም የመሳሰሉትና ይሄ ድርድር ሄዶ ሄዶ መጨረሻው ባይቋጭ በዛ በ10ኛው አርቲክል የተቀመጠውን ወይም 10ኛው አንቀጽ ላይ ያለውን ጉዳይ መጠቀም ማለት ነው። ስለዚህ ይሄ ታስቦበት የተቀመጠ ነገር ስለሆነ ችግር ያለው አይደለም ማለት ነው። ነጩ ቤተ መንግስት ውስጥ ምን አላችሁ? ክብራቶ ገዱ በስፋት ተናግሮታል። ሶስታችንንም መጀመሪያ እንደ መረጃ ያላቸው በተገቢ ሁኔታ ለማጥራት እድል ሰጥቶናል ለክብር ፕሬዝዳንቱ። በኋላም ደግሞ ረጅም ሰዓት በወሰደው ውይይትም ኢትዮጵያ በተገቢ ሁኔታ ተዘጋጅቶ ተጽፎ የቀረበ ማስረጃዎችን አቅርባለች። በተለይ ሱዳን ብዙ ሰው ሱዳንን በጥርጣሬ ይመለከታል። ነገር ግን በግልጽ ያየነው ግድቡ የነሱም ግድብ እንደሆነ አስረግጠው የተናገሩበት በተለይም ውሃው በደንብ በሪዘርቫር ውስጥ ላይ ተይዞ አመቱ ሙሉ ፍሰቱ እንደውም የተጠቀሱት ሱዳን መታገኛው ዝናብ በአመት ውስጥ 3 ወር ብቻ ነው። ለያንን ሁሉ የወንዝ ውሃ ደግሞ ለማያዝ በቂ ሪዘርቫር እንደሌላቸውና ይሄ ትልቅ ግድብ ከላይ በሚቀመጥበት ጊዜ በቂ ሁኔታ ውሃውን አመቱ ሙሉ ጥሩ ፍሰት እንዲኖር ስለሚያደርግ መስኖ መጠቀም ያስችለናል። ሁለተኛ የጎርፍ ጉዳዩን ይከላከልልናል። ሶስተኛ በአጠቃላይ ኤሌክትሪክሲቲ በዚህ የሚመነጨው ኤሌክትሪክሲቲ ኢትዮጵያ ውስጥ ቢመነጭም ለኛም ደግሞ ዋጋው ዝቅተኛ ሆነ ኤሌክትሪክሲቲ እንድናገኝ ከኛም ባሻገር ሌሎች ጎረቤቶችም እንዲያገኙ ይጠቅማል። ቀጥታ የተጠየቀው ጥያቄ በመሆኑ በዚህ መልክ አብራርተውታል እና ይሄ እጅግ በጣም ጥሩ ስለ ግድቡ ያላቸውን ግድቡ እኛ ረጅም ጊዜ ስንለው የነበረው ለታችኛው ተፋሰስ ሀገሮች ከፍተኛ ጥቅም ያመጣል የሚለውን ሁሉ በመያዝ የተብራራ በመሆኑ ትልቅ ምልከታ ነው። ይህም ደግሞ እዚህ መጥተው የነበሩ የተሳሳቱ ኢንፎርሜሽኖች በተገቢ ሁኔታ እንዲረዱት ረድቷል። በኢትዮጵያ በኩል ግልጽ ነው፣ እኛም ተጠይቀናል። ግድቡ ምን ያደርግላቸዋል? ለምን አልተርኔቲቭ ኤነርጂ ወይም አማራጭ ኤነርጂ አትጠቀሙ? የመሳሰሉ አይነት ጥያቄዎች ነበሩ። ለኢትዮጵያ ይሄ ትልቁ የኤነርጂ ምንጭ መሆኑን አብራርተናል። ኢትዮጵያ በአሁኑ ጊዜ 70 ሚሊዮን ሕዝብ የኤሌክትሪክ አቅርቦት እንደሌለው ፕሬዚዳንቱን በትክክል እንዲረዱትና እንዲሰሙት አድርገናል እና የልማት ፍላጎታችንን በተገቢ ሁኔታ ለማብራራት እድል ሰጥቶናል ጥያቄውን በሚያነሱበት ጊዜ። ከዚህም አልፎ አንስተው የነበሩ በግብጽ በኩል ግድቡ ትልቅ ነው፣ እንደዚህ ቢሆን ሱዳን እንዴት ሆናለች የሚሉ ጥያቄዎች በሚያነሱበት ጊዜ ይሄም ግድቡ በተገቢው ቴክኒካዊ ጥናትና ዲዛይን የተሰራለት ከራሱ ዶክመንት ባሻገር 150 ዶክመንቶችን ያሰራጨንበት እንደዚሁም ደግሞ ከዩሮፕ በአጠቃላይ ከአራት ሀገር ኤክስፐርቶች መጥተው በደንብ ሪቪው አድርገውት ችግር እንደሌለበት ያረጋገጡበት ሁኔታ መኖሩን ለማስረዳት እድል ሰጥቷል። ሌላው ጥያቄ ከዚህ ከበቃለ ምልልስ ከዚህ በፊት በተነጋገረው መሰረት ያው ያለ ነው። በሌሎች ባለስልጣን ይሰረዛል የሚለው አንዱ ማሳያ የግብጽ ውሃ ሚኒስትር እንኳ እዚህ የሉ። ስለዚህ ይሄ በአብዛኛው ቴክኒካል ጉዳይ ሆኖ ጉዳዩን እንደ ኢትዮጵያ ወይም እንደ ሱዳን በስብሰባው ላይ የተቀመጠው ሚኒስትር የሚወስንበት ሳይሆን በብዙ ኮንሰልቴሽን ነው ወይም ደግሞ ምክክር በስልክ በማድረግ ነው የሚያደርጉት። ስለዚህ አሁን ይሄ በዚህ በመጪው አራቱ ስብሰባ የሚያመጣልን መልካም ሁኔታ የዛ አይነት ሁኔታ አይደገምም ብለን እንገምታለን። ምክንያቱም ለአራቱ ስብሰባ የሚወያዩት የውሃ ሀብት ሚኒስትሮች መሆኑን በግልጽ ተጽፎ የተቀመጠበት ሁኔታ ስለሆነ ስለዚህ ውሳኔ መድረኩ ላይ የማይሰጡ ከሆነ በደረግናቸው ውይይቶች ውሃ በሚይዙ ቴክኒካል አናሊሲሶች ውሳኔ የማይሰጡ ከሆነ ይሄ እንግዲህ ለትዝብት ክፍት ነው ማለት ነው። የድርድር ጉዳይ ብቻ ሳይሆን የትዝብትም ጉዳይ ይሆናል ማለት ነው። ዓለም ባንክ ምን ይሰራል? ክቡር አቶ ገዱ እንደገለጹት ነው። ከፕሮጀክቶች ጋር ግን ያለው ነገር ማጥራት የምፈልገው ነገር አለ። ፕሮጀክቶች በማንኛውም ፕሮጀክት እኛ እንደ አጋጣሚ የላይኛው ተፋሰስ ላይ ስለተቀመጠን ነው እንጂ በማንኛውም ፕሮጀክቶቻቸው እንደ ፖሊሲ የዓለም ባንክ የሚያደርገው ነገር አለ። ሪፓሪያን ካንትሪስ የሚባሉት ወይንም ደግሞ ተፋሰስ አገሮችን ኖ ኦብጀክሽን ይጠይቃል። ለፕሮጀክቶች በፖሊሲ የተቀመጠ ነው። የአገሮቹ ስምምነት ከሌለ ፕሮጀክት አይደግፍም። ለምሳሌ በናይል ቤዚን ኢኒሽቲቭ ሰፊ ድጋፍ ሲያደርግ ነበር። ፋይናንስ ሞቢላይዝ አድርጎ ወደ 300 ሚሊዮን ዶላር የሚጠጋ ለበርካታ አመታት ሲደግፍ ነበር። ይሄ የሁሉም ሀገሮች ስለሆነ የኖ ኦብጀክሽን ጥያቄ አይመጣበትም። ሁሉም ተስማምተው የተቀበሉት ነው። በግድቦች ግንባታ ላይ በሚመጣበት ጊዜ ከታች ያሉ ሀገሮችን ላይ ለምንሰራው ውሃ መጠጥ ውሃም ስንሰራ ለምሳሌ መጣጣዋ ኬንያን ይጠይቃሉ። ኖ ኦብጀክሽን ስጡበት በዚህ ፕሮጀክት። ያ ሀገር በሆነ ምክንያት ኖ ኦብጀክሽን ካልሰጠ በስተቀር ፕሮጀክቱ በወርልድ ባንክ አይደገፍም። ስለዚህ እንደ ህዳሴ ግድብ ደግሞ ያሉት ከታችኛው ተፋሰስ ሀገሮች በተለይ ከግብጽ በሚነሱ ተቃውሞ ምክንያት ፋይናንስ ሊያደርጉት አይችሉም። ስለዚህ ጉዳዩንም ከወርልድ ባንክ ጋር ስናያይዝ ከተቀመጠው ፕሪንሲፕልና ፖሊሲ ጋርም እያያያዝን መሆን አለበት። በተለይ ለሶሻል ሚዲያ ወቀሳ በወርልድ ባንክ ላይ ስለሚታይ ነው። ወርልድ ባንክ ለኢትዮጵያ በጣም ከፍተኛ ድጋፍ ያደርጋል። ከፍተኛ ባለፈው አመት እንኳ እጅግ ከፍተኛ ዳይሬክት በጀት 1.2 ቢሊዮን ዶላር ያህል ሰጥቷል። ስለዚህ እንዲህ አይነት መልቲላተራል ኢንስቲትዩሽን የሚደግፈን በተለያየ መንገድ የሚመጡበት ተቃውሞ ከፖሊሲ ውጪ ስሩልን ልንል አልችልም። ፖሊሲና ፕሪንሲፕል ሁልጊዜ በጣም አስፈላጊ ነገሮች ስለሆኑ በተጨማሪ በዚህ ላይ ያው የመታዘብ ጉዳይ ነው። እውቀቱ ስላላቸው በርካታ ባለም ላይ ተመሳሳይ ድንበር ተሻጋሪ ወንዞች ላይ ጥናቶች፣ ድጋፎች፣ የፕሮጀክቶች ድጋፎች የሰሩ ስለሆነ ተቀምጠው ያዳምጡናል። እንግዲህ አስፈላጊ በሆነበት ሁኔታ ቴክኒካል ድጋፍ ሊሰጡ ይችላሉ። ወደፊት በተለይ ተስማምተን በኢንስቲትዩሽንስ ግብጾች ከሚጠይቁት አንዱ የሰዎች እዛ ግድቡ ላይ ምናምን አስቀምጠን አብረን ሞኒተር እናድርግ የሚሉ አማራጮች ስላሉ በተቋማት እነኛ ተቋማትን በመመስረት እና በአቅም በመደገፍ አኳያ የቴክኒክ ድጋፍ ሊሰጡ ይችላሉ የሚል የራሴ ግምት አለ። ወደፊት ኦፕሬሽን ላይ የሚለው ጥያቄ በትክክል እንደተባለው ያው የውሃው አስተዳደር ሁኔታ ማለት ነው። ውሃው ይሞላል። በሙሌት ጊዜ ኦፕሬሽን ዲዩሪንግ ፊሊንግ የምንለው በሙሌት ጊዜ ያለ የውሃ አሞላል አንዱ ነው። ሙሌቱ ከተጠናቀቀ በኋላ ደግሞ ሎንግ ተርም ወይም ለረጅም ጊዜ ግድብ ውስጥ ያለ ውሃ እንዴት ይተዳደራል፣ እንዴት ይለቀቃል፣ ድርቅ ቢያጋጥም፣ ጎርፍ ቢያጋጥም፣ የታችኛው ተፋሰስ ላይ ያሉ ግድቦች ውሃ ባይኖራቸው እንዴት ይተጋገዛሉ፣ እነኚህ እንደ አንድ ሲስተም ሆነው እንዴት ይተጋገዛሉ የሚለውን ሁኔታ የሚያይ ነው። ስለዚህ አሁን በአስቸኳይ የምናየው በሙሌቱ ጊዜ ያለው የኦፕሬሽን ሁኔታ ባሰብነው ከአራት እስከ ሰባት ዓመት ውስጥ ትልቅ ድርቅ ቢመጣ እንዴት ነው ይህንን ውሃውን የምንይዘው፣ የውሃ አያያዝ ሁኔታ ምንድን ነው የሚለውን በአንድ በኩል የመሙላት ነው፣ በሌላ በኩል ደግሞ የግድቦቹን በሮች ከፍተን የምንለቅበትን ሂደት የመሳሰሉትን ያሳያል ማለት ነው። ሌላው የመጨረሻው ጥያቄ ለእኔም ሰርፕራይዝ ነው። እስቲ ለብቻ እናወራለን።
አመሰግናለሁ። አንድ ነጥብ ላይ ብቻ አጠር ያለ ሀሳብ ለመስጠት ነው። በአጠቃላይ በአሜሪካው የገንዘብ ሚኒስትር መስሪያ ቤት የተደረገው ውይይት በአንድ በኩል የኢትዮጵያን ግልጽና ፍትሐዊ የሆነ ሀሳብ በተደራጀ መንገድ ለማቅረብ መልካም አጋጣሚ የነበረ ነው።
አምባሳደር ፍጹም አረጋ፣
በሁለተኛ ደረጃ ደግሞ ሱዳንም እኛ ያቀረብነው ሀሳብ ፍትሐዊ በመሆኑ እነሱንም የሚጠቅም በመሆኑ ይህንኑ ደግፈው አጠናክረው ያቀረቡበት ነው። በሶስተኛ በኩል ግን ለዚህ ሶስቱ አገሮች ጋር እየተካሄደ ነበረው ድርድር መዘግየቱ፣ መደነቃቀፉ ችግሩ የት ጋር እንደነበረ በተለይ ግብጽ ውይይቱ ፖለቲካዊ እንጂ ቴክኒካዊ ይዘት የለውም በሚል ያነሱት የነበረው ሀሳብ ይሄ ጉዳይ ቴክኒካዊ መሆኑ የተረጋገጠበትና ወደ ቴክኒክ የተመለሰበት እንደውም ታስታውሱ ከሆነ ክቡር ጠቅላይ ሚኒስትር እንዲሁም የግብፁ ፕሬዚዳንት አልሲሲ በጋራ ሆነው ባለፈው ወር መጨረሻ ላይ የአፍሪካ ራሽያ መድረክ ላይ በጎንዮሽ ተገናኝተው የተነጋገሩት አንዱ ሀሳብ ወደ ቴክኒክ እንዲሄድ የሚል ነበር። ግን ይሄ የአሜሪካ የገንዘብ ሚኒስትር ጥሪ አስቀድሞ የተካሄደ ስለነበረ ሱዳንንም ጨምሮ እነዚህ ሁለቱ መሪዎች የተነጋገሩትን የሚያስረግጥ ነው። ስለዚህ በዚህ መልክ የተቋጨ በመሆኑ የዚህ የውይይት መድረክ ስኬታማ ነበር ብሎ መውሰድ ይቻላል። ይሄን ለመጨመር ነው። አመሰግናል።
ምናልባት ከጋዜጠኞቹ ሌላ የሚጠይቅ ካለ? እሺ፣ ስለሌለ
እሺ። አመሰግናለሁ ክቡር ሚኒስትር። 7 ቀኖች ይበቋችኋል ወይ? መድረስ ይቻላል ወይ? በዚያ ቀን በተባለው ስምምነት ላይ ፕሬዚደንቱ ለምን ሌላ የኃይል አማራጭ አትፈልጉም ሲሉ ሌላ ያቀረቡላችሁ አማራጭ አለ? አሜሪካ ልትገባ የምትችልበት ያቀረቡት ሀሳብ አለ? ህዳሴ ግድብ ሊቆም የሚችልበት ደረጃ ላይ ነው ወይ? አሁን ያለው ሊቀለበስ የሚችል ፕሮጀክት ነው ወይ? መቼ ይሆን ፕሬዚደንት ትራምፕ ወደ ኢትዮጵያ ይመጣሉ ብላችሁ የምትጠብቁት? ኢትዮጵያ ውስጥ ላለው ሁከት ብጥብጥ ምንጩ ግብጽ ነው ይባላል። እናንተ እንደ መንግስት በዚህ ጉዳይ ላይ ትነጋገራላችሁ ወይ? ከግብጽ መንግስት ባለስልጣናትስ ጋር በዚህ ሁኔታ ትነጋገራላችሁ ወይ? ፕሬዚደንት ቭላዲሚር ፑቲን ከኢትዮጵያ ጋር በኒውክሌር ኃይል ለመተባበር ከጠቅላይ ሚኒስትር አብይ ጋር ተነጋግረዋል የሚል ዜና ወጥቶ ነበርና ይሄ ዜና ምን ያህል እውነት ነው? ምን ያህልስ የተጨበጠ ነው? ሰሞኑን ዋሽንግተን ዲሲ ላይ ከተካሄደው በህዳሴ ግድብ ጉዳይ ላይ ከተነጋገረው የኢትዮጵያ የሱዳንና የግብጽ የዩናይትድ ስቴትስና የዓለም ባንክ ከፍተኛ ባለሥልጣናት ስብሰባ በኋላ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው፣ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለና በዩናይትድ ስቴትስ የኢትዮጵያ አምባሳደር አቶ ፍጹም አረጋ የሰጡትን ጋዜጣዊ መግለጫ ነው የሰማችሁት። ለእነዚህ ጥያቄዎች የሰጧቸውን መልሶች በሌላ ዝግጅት እናስደምጣችኋለን፣ ወይም ወደ ፌስቡክ ገጻችን አት ቪኦኤ አምሃሪክ ገብታችሁ ሙሉ ቪዲዮውን ተመልከቱ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ።
አየር ላይ በአጭር ፖከት በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
የተከበራችሁ አድማጮች፣ በነገራችን ላይ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን። ወደ ተከታዩ ቅንብር እንለፍ። የ32 ዓመት ዕድሜው ላይ የሚገኘው የሕግ ባለሙያ ግርማይ ዘህላይ ከትውልደ ኢትዮጵያ ወላጆቹ የተገኘ ፍሬ ነው። ባለፈው ማክሰኞ ዩናይትድ ስቴትስ ውስጥ በተካሄደው ምርጫ ሲያትል ከተማ ለምትገኝበት የዋሽንግተን ግዛት ኪንግ ካውንቲ ምክር ቤት አባልነት ተወዳድሮ አሸንፏል። አሁን ለደረሰበት ከፍ ያለ ቦታ የበቃውም እናቴ በከፈለችው መሥዋዕትነት ነው ሲል በመግለጽ አመስግኗቸዋል። ሁለት ሥራ እየሠራው ያሳደግኩት ልጄ እዚህ በመድረሱ ደስታዬ ወደር የለውም ብለዋል ወይዘሮ አበባ አናጋው ከቪኦኤ ጋር ባደረጉት ውይይት። ጽዮን ግርማ ዝርዝር አላት።
ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሙ የተወለዱት እዚያው ነው። ታሪኩን እንደነገረን የ4 ዓመት ልጅ ያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። 3ኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቀም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ አቀና፣ ከ10 ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል።
በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበረ። በአገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበረ። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ሕግ እንዲወጣ ግፊት አድርጌያለሁ። ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይሰማኝ ነበረ።
ግርማይ በሕግ ተመርቆ ኒውዮርክና ሲያትል በሚገኙ የሕግ ቢሮዎች ውስጥ ለ5 ዓመታት የሕግ ባለሙያ ሆኖ ሰርቷል። የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞም የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር። ተማሪ ያለ የልምምድ ስራውን የሰራው በዋይት ሀውስ ለኦባማ አስተዳደር እንደሆነም ነግሮናል። በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ውጣ ውረድ ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል።
እኔ ከሶስት ልጆች አንዱ ነኝ። እናቴ ብርቱ ሰው ናት። ብቻዋን ያሳደገችኝ የነርሶች ረዳት ነበረች። ብዙ ሰዓታት ትሰራ የነበረ ቢሆንም እንደ ቤት ክራይና የሕክምና ወጪን የመሳሰሉ መሠረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሰራሉ፣ ግን ደግሞ ሲያትል ውስጥ ያለውን ኑሮ መቋቋም ያቅታቸዋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገደዳሉ። ይሄ ደግሞ ትክክል እንዳልሆነ ይሰማኝ ነበረ። ስለዚህም በአካባቢ ያለው ማህበረሰብ መሠረታዊ ፍላጎቶቹን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ።
ውድድሩ ቀላል እንዳልነበር የሚናገረው ግርማይ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ $1,000 ማውጣትና ሰዎችን ማሳመን ይጠይቅ ነበር። ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በአይናቸው እንዲያዩ በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቀስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማ የተወዳደረበት ተፎካካሪ የነበረው የ1960ዎቹ የሰብአዊ መብት አቀንቃኝ የፖለቲካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራዩን አሳካለው ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል።
Our parents' generation, they come to a country where they don't speak the language. A lot of them don't have the same educational access.
ታውቂያለሽ፣ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው። ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበር። በዛ ላይ ደግሞ የኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበር እና የእናቴም ህይወት እንዲህ ከባድ ነበር። እርሷ ላገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸነፍኩለት ማታ በነበረው ዝግጅት ይህንን ልፋቷን ጠቅሼ ሳመሰግናት በጣም ታለቅስ ነበረ። ይሄ የሆነው ባንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለኔም በጣም ደስ የሚል ነበር።
እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች።
ሁለት ስራ እየሰራው ልጆቼን ያሳደኩኝ ግርማይ ደግሞ በጣም ጎበዝ ነው። በሱ ኃይል ነው ሁለት ስራ ልሰራ ያቻልኩኝ። ምክንያቱም ግርማይ እኔ ስራ ስሄድ ወንድሙን እህቱን ነው ኮሞር ካሰርቶ ቴከር አርጎ በጣም በቃ ልክ በጣም ሪስፖንስብል ገና በትንሽነቱ ትልቅ እንትን ነው የምትሰማው።
ወይዘሮ አበባ የግርማይን ብቻ ሳይሆን የሌሎቹን ሁለት ልጆቿን ፍላጎት ጭምር ለማሳካት ትጥር እንደነበር ትናገራለች።
ቤት ሁላ ገዝቼ ምናምን በደንብ ጥሩ እንድኖር ነበር። ኋላ የእሱንን ሁኔታ ሳይ የትምህርት ፍላጎቱን በጣም ምኞቱ ምናምን ሳይ ቤቱ ይቅርብኝ ልጄ ይማር ብዬ ቤቱን ሸጥኩት። ቤቱን ሽጬ በቃ አይዞህ ልጄ የፈለክበት ዶክተርነት እምሄዳለሁ ካልክ በቃ ከጎንሃለሁ ብዬ ሁለት ስራ እየሰራሁ ዩኒቨርሲቲ እዛም ሄደ በቃ።
ግርማይ ትምህርት በመውደዱና የትምህርት ፍላጎቱ ከፍተኛ በመሆኑ እርሱን ለማስተማር ብዬ ነበር ሁለት ስራ የምሰራው ትላለች።
የተባረኩ ልጆች ናቸው። በቃ እኔን እንደ እናት ሳይሆን በቃ እነሱ እንደ ወላጅ እኔ እንደ እንትን በቃ ቴከር ሲያርጉኝ አታምኝም። ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርማይ እግሬን ሁላ ያጥረኛል። ተጎንብሶ እንደ ሀገራችን ልጅ ማሚ ብለስሚ መርቅኝ ይለኛል። በቃ ሆድሽን የሚበላሽ ነገር በቃ ማይጋድ ይሄ ልጅ ምን አባቱ አንተ እንደምታድግሁን ምን አባ ነው እንደዛ ምታ በቃ በጣም እንትን ይለኛል። ሆዴን ይበለኛል። በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ አንተ አታድግም መሰል ምን ሆንክ እንደዚህ ምትሆን ነው ብለው በቃ። እና ሁለት ስራ ሰርቼ አይደክመኝ ብታይ አንዳንዴ ሁለት ስራ ሰርቼ ኤክስትራ ሽፍት ሁላ በረፍቴ ሁላ ሰራለሁ። በቃ የፈለገውን ሲፈልግ የለኝም ማለት የለብኝም፣ የፈለገው ቦታ መድረስ አለበት፣ የፈለጉትን ነገር ማድረግ አለብኝ በቃ። እና ሌላ ቦታ ውስጥ እንዳይገቡብኝ ትንሹ ልጄ ደግሞ ጨዋታ ምናምን ስለሚወድ አይ ይሄ ልጄ በቃ አጎላጎልል ጓደኞች ምናምን ስለሚወድ ሌላ ቦታ እንዳይገባብኝ ብዬ የ10,000 ክሬዲት ካርድ አውጥቼ ነው የሰጠሁት። ስቲል ክሬዲት ካርድ አለ። የፈለግከውን ነገር ከፈለግ አንድ ነገር ከፈለግ ክሬዲት ካርድህን አውጥተህ ለሁሉም ክሬዲት ካርድ አውጥቼ የፈለጋችሁትን ነገር ክሬዲት ካርዳችሁን አውጥታችሁ የሚበላ ይሁን ጫማም ይሁን ልብስም ይሁን ገንዘብ የለኝም ብላችሁ የሆነ ነገር መሸጥ ወይ ሌብነት እንዳትገቡ የፈለጋችሁትን ክሬዲት ካርዳችሁ አላችሁ እንደፈለጋችሁ ሆኑ ብዬ ነው ያሳደኳቸው ልጆች። እኔ ብቻ ለፍቼም ሳይሆን እግዚአብሔር ራሱ የሰጣቸው የተመረቁ ልጆች ናቸው። በቃ አንድ ቀን አስቸግረውኝ አያውቁም። እንደ ልጅ ብቸኝነቴን አይተው ነው መሰል በቃ በጣም የተባረኩ ልጆች ናቸው። ስነ ስርዓት አንደበት ያላቸው በቃ ስታያቸው እንደ ሀገር ቤት ልጅ ሁለት እጃቸውን እንደዚህ አድርገው ነው ሰላም የሚሉ ሰው ምናምኑ በቃ።
ግርማይ ለተወዳደረበት ወረዳ ማሸነፉ ሲነገር እናቱ ደስታዋ ከፍተኛ እንደነበርም ትገልጻለች።
ደስታዬ በቃ ምን ልበልሽ እንደገና የተወለድኩ ነው የመሰለኝ። እግዚአብሔር በቃ ማይ ጉድነስ ወይ አንተ ጌታ ለዚህ ነው አሜሪካ ለካ ያመጣኸኝ አልኩኝ። በቃ እንኳንም አሜሪካ መጣኝ ይሄን ቻንስ አላገኘውም ነበር እና እግዚአብሔር እንዴት እንደሚወደኝ በጣም በቃ የደከምኩበት ሁለት ስራ ሰርቼ እግሬ ሁላ ተሰብሬ ወድቄ ይሄ ሁላ ድካሜ አይ ዶንት ኬር በጣም ነው ደስ ያለኝ። ከልክ በላይ ከምገልጸው በላይ ነው ደስ ያለኝ። በጣም ሁለት ቀን ራሱ መተኛት አልቻልኩም።
ባሸነፈበት እለትም አብራው እንደነበረች ትናገራለች።
አድማጮች፣ የጽዮንና የእንግዳዋ ቃለ ምልልስ በነገው ምሽት ወይም በመጪው ፕሮግራሞቻችን ይቀጥላል። ሰዓታችን በመገባደዱ አሁን የማጠቃለያ ወሬዎቹ እናሰማለን። የቦሊቪያው ፕሬዚዳንት ኢቮ ሞራሌስ ያለፈው ወር የተካሄደውን ብሔራዊ ምርጫ ተከትሎ የተቀሰቀሰው ቀውስ ሳቢያ አዲስ ምርጫ እንዲካሄድ አዘዋል። በወልዲያ ዩኒቨርሲቲ በትላንትናው ምሽት በተማሪዎች መካከል በተቀሰቀሰ ግጭት ሁለት ተማሪዎች ሲገደሉ ሌሎች ቁጥራቸው 10 የሚደርስ ተማሪዎች መቁሰላቸውን ዩኒቨርሲቲው ተማሪዎችና ባለስልጣናት አስታወቁ። በሌላ ተያያዥ ዜና የግድያው ወንጀል ለዚሁ ተብሎ በተቋቋመ ቡድን እየተጣራ መሆኑን የአማራ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታወቀ። የትላንቱን የወልዲያ ዩኒቨርሲቲ ድንገት የሁለት ተማሪዎች ሕይወት የጠፋበትና በእስላማዊ ተማሪዎች ላይ የተፈጸመ ድብደባ ያሉት የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ኦቢኤን ቴሌቪዥን ላይ በተነበበ መግለጫቸው አንዳንድ የፖለቲካ ፓርቲዎች በአቋራጭ ስልጣን ፍለጋ ህዝቡን እያስጨነቁ ይገኛሉ፣ በአሁኑ ወቅትም ሁኔታዎችን የመረጡ ግጭት በማስፋፋት ላይ ናቸው ብለዋል። አድማጮች፣ ዜናው አበቃ።
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየነው ጽዮን ግርማና
እኔም ሶሎሞን አባተ ነን። መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና አደሩ።